கத்துக்கலாம்.
ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ጥር 22 2014 ዓ.ም ምህረት ዝግጅታችን ጀመረ። ጤና ይስጥልኝ፣ እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ።
እንግዲህ እይታ አሁን ባለንበት ሁኔታ ህወሓት ትጥቁን ፈቶ ራሱን ብቻ ያማከለ አላማውን ትቶ ለትግራይ ህዝብ የሚበጀውን ማድረግ ያለበት ይመስለኛል። ይሄ ጦርነት ኢትዮጵያውያን ብዙ ዋጋ የከፈሉበት ነው። ከዚህ የበለጠ የአእምሮና የአካል ስብራት ለማስተናገድ አቅም የለውም ሰው።
ዶላር ስራ ፍጥነት እና እጅግ በጣም በሚጠቅሰነት ህወሓት ትጥቁን ፈቶ ሰላም ቢፈጥር ጥሩ ነው ያሉት ነገር ላይ ማለት የምፈልገው ምንድን ነው? ማለት የማልፈልገው ፍልሻልኛል ማን ትጥቁ መፍታት እንዳለበት ማለት አልፈልግም። ነገር ግን ሁለቱም ተዋጊ ወገኖች ጦርነቱን አቁመው ወደ ሰላም ጠረጴዛ ቢመጡ መልካም ብቻ ሳይሆን ኢንተረስቲቭ አስገዳጅ ነው፣ መምጣት አለባቸው። ወደ 1 ሚሊዮን የሚቃረብ ህዝብ በጠኔ ሁኔታ ውስጥ ነው ያለው። ከፍተኛ የሰብአዊ ቀውስ አለ።
ውይይት አለን። ሌሎች ዘገባዎችንም ለምሽቱ ይዘናል። ዝግጅቶቻችንን በዌብሳይታችን amharic.voanews.com ላይ ማግኘት ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ የተከበራችሁ አድማጮች፣ ዜናውን የማሰማችሁ ሀብታሙ ስዩም ነኝ። በትግራይ የሰብአዊ ድጋፍ እንቅስቃሴ በረድኤት አቅርቦት ችግር ምክንያት ሊቋረጥ እንደሚችል የተባበሩት መንግስታት ድርጅት አስታወቀ። የድርጅቱ ሰብአዊ ጉዳዮች ማስተባበሪያ ቢሮ በመጻሩ ኦቻ በይዞታው ያሉ ቁሳቁሶች መመናመናቸውን ተከትሎ የጦርነት አውድማ ሆኖ በሰነበተው የሰሜን ኢትዮጵያው ትግራይ ክልል የነበረውን ሰብአዊ ድጋፍ የማዳረስ ተግባር እንዲያቆም ሊገደድ እንደሚችል አስታውቋል። በሰሜን ኢትዮጵያ የነበረው ከባድ ጦርነት እርዳታ ከአውሮፓውያኑ ታህሳስ ወር አጋማሽ ወዲህ ለችግር ለተዳረጉ በሚሊዮኖች የሚቆጠሩ የትግራይ ክልል ነዋሪዎች እንዳይዳረስ ከልክሏል። የድርጅቱ ቃል አቀባይ ጄምስ ሊያርኪ የተባበሩት መንግስታትና ሌሎች የግል ረድኤት ተቋማት በከፋው በረድኤት ቁሳቁሶች፣ ነዳጅና ገንዘብ እጥረት ምክንያት እንቅስቃሴዎቻቸውን ቀደም ባለው ጊዜ ለመቀነስ መገደዳቸውን ተናግረዋል። ተቋማቱ እንቅስቃሴያቸውን በአውሮፓውያኑ የካቲት ወር ሙሉ በሙሉ ሊያቆሙ እንደሚችሉ አስጠንቅቀዋል ብለዋል ሊያርኪ። ለተጨማሪ ምገባ መርሃ ግብር ብሎም የከፋ አጣዳፊ የምግብ እጥረት የሚፈጥራቸው ችግሮችን ለማከም የሚያስፈልጉ ምግብ ነክ ቁሳቁሶች ቀድሞውኑ አልቀዋል ብለዋል። የዓለም የምግብ መርሃ ግብር 13 በመቶ የሚሆኑት ከአምስት ዓመት በታች የሆኑ የትግራይ ሕፃናትና ከነፍሰ ጥሮች እንዲሁም እመጫት እናቶች መካከል ግማሹ በከፋ የምግብ እጥረት ተጎሳቁለዋል። ሁኔታው በበሽታ የመያዝን እንዲሁም ለሞት የመዳረግን እድል ይጨምራል ብለዋል። ከቀናት በፊት የነዳጅ ክምችት መንጠፉን ተከትሎ የረድኤት ሰራተኞች የቀረውን ድጋፍ በእግራቸው እየተዟዟሩ ለማዳረስ መጣራቸውን ያስታወሱት ቃል አቀባዩ በአንጻሩ በአማራና አፋር ክልሎች የሰብአዊ ድጋፍ ስርጭትን ለማዳረስ መቻላቸውንና ወደ 380,000 ሰዎች የምግብ እደላ አካል እንደሆኑ ተናግረዋል። በቅርቡ ወደ ትግራይ በአውሮፕላን ሰብአዊ ድጋፍ የማዳረስ እርምጃ መጀመሩን ተከትሎ የድጋፉ መጠን ከፍ ማለት መጀመሩን ያነሱት ሊያርኪ ለሁኔታው የሚያስፈልገው ከፍ ያለ መጠን ያለው ድጋፍን ግን በአውሮፕላን ብቻ ማጓጓዝ እንደማይቻል ተናግረዋል። በሺዎች የሚቆጠሩ ሰልፈኞች በሱዳን ዋና ከተማ ካርቱም እና በሀገሪቱ በሚገኙ ሌሎች ከተሞች በዛሬው ዕለት የተቃውሞ ሰልፍ ማድረጋቸው ተሰምቷል። ሀገሪቱን ወደ ብጥብጥ የከተተው የጥቅምት ወሩ መፈንቅለ መንግስትን በመቃወም ለወራት ከዘለቁት የተቃውሞ ሰልፎች የዛሬው የቅርብ ጊዜው መሆኑ ነው። በአብዛኛው ወጣት ወንዶችና ሴቶች የተሳተፉበት በካርቱምና በሌሎች ከተሞች ጎዳናዎች ላይ በመውጣት የተደረገው ሰልፍ ወታደራዊው የስልጣን ነጠቃ እንዲያበቃ ጠይቋል። የሀገሪቱን የተሰናከለ ዲሞክራሲ ሽግግር የሲቪሊያን አስተዳደር እንዲመራም ጥሪ አቅርቧል። መፈንቅለ መንግስቱ በፕሬዚደንት ኦማር አልበሽር ዘመን ለሶስት አስርት ዓመታት ያክል ለጭቆናና ዓለም አቀፍ መገለል ከተዳረገች በኋላ ሱዳን ወደ ዴሞክራሲ ባህል ለመሸጋገር የጀመረችውን ጉዞ ገትቷል። የአሁኖቹ ሰልፎች የተጠሩት አልበሽርን ከስልጣን ለማውረድ እንዲሁም ባለፉት 3 ወራት የተደረጉትን ሰልፎች በማስተባበር ረገድ የጀርባ አጥንት በነበሩት የሱዳን የባለሙያዎች ማህበርና የተጋድሎ ኮሚቴዎች ነው። በካርቱም ሰልፈኞች ከዚህ ቀደም ከጸጥታ ኃይሎች ጋር ወደ ተጋጩበት የፕሬዝደንቱ ቤተ መንግስት መገኛ መትመማቸው ተሰምቷል። የጸጥታ ኃይሎች ሰልፈኞቹን ለመበተን አስለቃሽ ጋዝና የፕላስቲክ ጥይቶችን መተኮሳቸውን ተከትሎ በመዲናዋ በትንሹ 1 ሰው መገደሉንና 3 ሰዎች ጉዳት እንደደረሰባቸው ከለውጥ አቀንቃኞች መካከል አንድ የሆኑት ናዚም ሲራጅ አስታውቀዋል። ከመዲናይቱ ካርቱም በተጨማሪ በምዕራብ ዳርፉር እንዲሁም ከመዲናዋ 135 ኪሎ ሜትሮች ርቃ በምትገኘው የጀዚራ ክፍለ ሀገር ዋና ከተማ ማዳኒ ሰልፎች መደረጋቸው ተሰምቷል። የማዳኒ ከተማ ባለፈው ሳምንት ትልቅ የተቃውሞ ሰልፍ ማስተናገዷ አይዘነጋም። ዘገባው የአሶሺየትድ ፕሬስ ነው። ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ነው። የፕሬዝደንት ባይደን አስተዳደር ከስደተኞች ውጪ ባሉ የቪዛ ወይንም የይለፍ ፈቃዶች ላይ የክፍያ ጭማሪ ለማድረግ ያለውን እቅድ ይፋ አድርጓል። ባለስልጣናት የዋጋ ጭማሪው ቪዛዎቹን ለማዘጋጀት ከሚያስፈልገው ወጪ ጋር ለማመጣጠን ያለመ ነው ቢሉም፣ ተቺዎች ግን አስተዳደሩ የቪዛ መጠበቂያ ጊዜን ካላስተካከለ በቀር የዋጋ ጭማሪው ወደ ዩናይትድ ስቴትስ የሚመጡ ተጓዦችንና ተማሪዎችን ቁጥር እንዲቀንስ ያደርጋል በሚል ስጋታቸውን ገልጸዋል። ነን ኢሚግራንት ቪዛ በመባል የሚጠራው አገሪቱን በስደተኝነት አሊያም በግዛቷ እንዲኖሩ ከተፈቀደላቸው ፍልሰተኞች ውጪ ለሆኑ ሰዎች የሚሰጡት የይለፍ ሰነዶች አንድ ሰው ወደ ዩናይትድ ስቴትስ በሀገር ጉብኝት መልክ እንዲጓዝ እንዲሰራና እንዲማር የሚፈቅዱ ናቸው። በአዲሱ እቅድ መሰረት ጎብኚዎችና ተማሪዎች ቪዛ ክፍያ ከ160 ዶላር ወደ $245 ይጨምራል። በስራ ምክንያት ወደ ሀገሪቱ የሚገቡ ግለሰቦች ቪዛ ዋጋ ከ190 ወደ $310 ይጨምራል። አዲሱ ጭማሪ ከመጪው መስከረም ወር ጀምሮ ይተገበራል ተብሎ ይጠበቃል። በስተመጨረሻም በካሜሩን እየተካሄደ የነበረን ጨዋታ ለመመልከት በነበረ ጥረት ውስጥ ተረጋግጠው የሞቱ የኳስ አፍቃሪዎችን ቤተሰቦች ለማገዝ የካሜሩን ብሔራዊ ቡድን የገንዘብ ድጋፍ አድርጓል። ቡድኑ $85,000 የገንዘብ ድጋፍ ከማድረጉ በተጨማሪ በጋምቢያ ላይ የተቀዳጀውን የ2-2 ድል ለሟቾችና ተጎጂዎች መታሰቢያም አድርጎታል። ባለፈው ሳምንት በኦሎምቤ ስቴዲየም በተፈጠረው መረጋገጥ 8 ሰዎች ሲሞቱ 38 መቁሰላቸው ይታወሳል። አድማጮቻችን፣ ለዜናው የተያዘው ሰዓት በዚያ በቃ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የእሁድ ጥር 22 2014 ዓመተ ምህረት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @ ቪኦኤ አምሃሪክ ማዳመጥ ትችላላችሁ። ወጣት ምሩቃን ስላሉባቸው ስራ የማግኘት ችግሮች ከሪፖርተሮቻችን ጋር ተነጋግረዋል።
የባለሀብት ልጆችና ባለስልጣን ዘመድ ያላቸው ልጆች እየተቀጠሩ ነው። ከሱም አልፎ ተርፎ እገዳ የተጣለበት ምክንያት ምን እንደሆነ መንግስት ማሳወቅ ነበረባቸው።
ትልቁን የስራ አጥነት ችግር መፍታት ያለበት ራሱ ስራ አጥሮ ብለን እናምናለን። ስለዚህ መንግስት ትንሽ ማንኛውም ባለድርሻ አካል ትንሽ አስተዋጽኦ ቢያደርግለት ይሄ ወጣት በራሱ ተለውጦ አገሩንም ወገኑን መለወጥ ይችላል።
እንደ መንግስት በተለይ በዚህ ከሙስና ጋር በተያያዙ ነገሮች ሙስና ኮሚሽነን እስካላት አገሪቷ ሞር በጣም ጠንካራ ጎብ ይጠሩ አሪፍ ነው ላለው ስፔሻሊ ባንክ አካባቢ ያለው ነገር።
ለዛሬ ከሐዋሳ ከአምቦ ከባህር ዳር የተጠናቀሩ ዘገባዎችን እናሰማችኋለን። አሁን ለዕለቱ ወደ ያዝነው የመጀመሪያ ቅንብር እንለፍ። ኢትዮጵያና ያለችበት ወጀብ። ኢትዮጵያ ውስጥ ለወራት የተካሄዱና አሁንም በአንዳንድ አካባቢዎች ያሉ ግጭቶች ብዙ ንግግሮችን በሀገር ውስጥና በዓለም አቀፍ ደረጃ አቀጣጥለው ቆይተዋል። ጸብን ማስወገድና ተኩስ የማቆም ድርድር፣ ሁሉን አቀፍ አገራዊ ውይይት፣ በጦርነት የተጎዱ ማህበረሰቦችን ማቋቋም፣ ዘላቂ ሰላም፣ ሉዓላዊነት፣ አብሮነት፣ የግዛት ጥብቅነት የንግግሮቹ አፎቶች ናቸው። ተከታዩ ውይይት በእነዚህና ተያያዥ ጉዳዮች ላይ ያተኩራል። አሉላ ከበደ ነው ውይይቱን ያስተናገደው።
አመሰግናለሁ እንግዶቼ። በፍጥነት በሚለዋወጡ አንዳንዴም በሚያወዛግቡ ቀጣዩንም አቅጣጫ አስመልክቶ ጥርት ያለ እይታ ለመፍጠር ጥያቄዎች የበዙበት ወቅት ላይ ነው ያለነው። በርከት ያሉ ኢትዮጵያን እንደ ሀገርና የሕዝቧን ዘላቂ ሰላም ማረጋገጥ የሚያስችሉ ጉዳዮችን ጨምሮ ዜጎች በያሉበት የሚያሳስቧቸው በየዕለቱ የሚያወጡ የሚያወርዷቸው ርዕሰ ጉዳዮችን እናነሳለን። እስኪ ትውውቁን እናስቀድም። ስማችሁን፣ የምትኖሩበትን፣ እንዲሁም ደግሞ በኢትዮጵያ ጉዳይ የምታደርጓቸው ተሳትፎች አመራቹ ስለራሳችሁ እስኪ በመጠኑ ንገሩኝ። አቶ አለማየሁ ከርሶ ልጀምረው።
አለማየሁ ተባላለሁኝ። በዋሽንግተን ዲሲ ነው የምኖረው። በህገ መንግስት ህግ በግጭት ትንተናና አፈታት እንዲሁም በፍልስፍና የግራጁዌት ትምህርት አለኝ። ሙያዬም በዚሁ መስክ መመራመር መጻፍና ማስተማር።
አመሰግናለሁ። ወይዘሮ አብስራ።
የአብስራ ባላለሁኝ። ባለትዳርና የሶስት ትንንሽ ልጆች እናት ነኝ። የኢትዮጵያ ሀገራችን ጉዳይና ቀጣይ ዕጣ ፈንታ ከሚያሳስባቸው ወገኖች ውስጥ አንዷ ነኝ። ከትምህርት ከስራ ከቤተሰብ ኃላፊነት ጎን ለጎን ደግሞ በዚህ በሀገር አሜሪካ ለኢትዮጵያ ብሔራዊ ጥቅምና ለህዝቦቿ ደህንነት ለመሟገት ከተዋቀሩ ሀገራት ኮሚቴዎች ጋር እሳተፋለሁ።
አመሰግናለሁ። አድማጮች፣ በኢትዮጵያ ጉዳይም ባላችሁ ተሳትፎ ራሳችሁን ባስተዋወቃችሁበት እንወያይ የምናነሳቸው ነጥቦች ላይ አንዳንድ ነገሮችን የማዛመድ እድል ያገኛሉ። ቀደም ብዬ በመግቢያው እንደጠቆምኩት አዳዲስ ሁኔታዎች በብዛት የሚሰሙበት ጊዜ ነውና ያንኑ ያህልም በትክክል ያልታወቁ ነገሮች መኖራቸው በየአቅጣጫው የሚሰሙትን መሰረት የሌላቸውም ያላቸውም ነገሮች መደነጋገሩን ከፍ አድርገውታል። መጠነ ሰፊ አካባቢዎችን አካሎ የነበረው የጦርነት ሁኔታ ባለፉት ጥቂት ሳምንታት ቢቀየርም ግጭቶች አሁንም አላቆሙም። በአፋርና በአማራ ክልሎች በተከፈተ አዲስ ጦርነት በመቶ ሺዎች ተፈናቅለዋል የሚል ዜና ዘገባ ከአካባቢው ወጥቷል። በሌላ በኩል በኢትዮጵያ መከላከያ ሰራዊት ወደ ትግራይ ዘልቆ ያለ መግባቱን አስመልክቶ የተለያዩ ሐሳቦች እንደዚሁ ይስተነዘራሉ። ጦርነቱን ለማስቆም የሚያስችል የተኩስ አቁም ስምምነት ሐሳብም ይሰማል። የብሔራዊ ንግግር እንቅስቃሴም ተጀምሯል። ዘወትር እንደምናደርገው ያሉበትን ጊዜና ቦታ መፈተሽ ይቀድማልና እዚህ ሁሉ ውስጥ ምን ታያላችሁ? በአሁኑ ወቅት ያለውን ሁኔታ አስመልክቶ የየበኩላችሁን እይታ እናስቀድም። አቶ አለማየሁ፣
እንግዲህ ግጭቱ ከተጀመረ አንድ አመት አልፏል። እንግዲህ ወደ ሁለተኛ አመት እየተጠጋን ይመስለኛል። አሁን እንደምናውቀው ግጭቱ ሲጀመር የፌደራል መንግስቱ አጭር የህግ ማስከበር ዘመቻ ነው ብሎት ነበር። ነገር ግን ያው ጦርነቱ አድማሱን በማስፋት ዳይናሚክሱም እየተቀያየረ ይህ ደረጃ ላይ ደርሰናል። የትግራይ ሰራዊትም የነበረውን የፌደራል መንግስት ወታደራዊ በላይነት ቀልብሶ አዲስ አበባ አካባቢ ተጠግቶ የነበረበት ሁኔታ ነበረ። ከዛም ተመልሶ ባለፈው ወር ውስጥ ወደ ኋላ ተመልሶ በትግራይ ክልል ግዛት ውስጥ ቆይቷል። ሰሞኑን እንዳልከውም አዲስ ግጭት በአፋር ድንበር አካባቢ ተነስቷል። ሰብአዊ እርዳታ ለማድረስ ተንቀሳቅሶ የነበሩ ተሽከርካሪዎችም ሳያደርሱ ተመልሰዋል። ይሄ እንደዚህ ነው ያለው። ነገር ግን የሰላም ነፋስ የሰላም ወሬ ይወራል። አትሊስት ሶስት የሰላም ሂደቶች አሉ። አንደኛው ሀገራዊ የሆነው የሰላም ሂደት ነው። ህግ ወጥቶለት የሰላም ኮሚሽነሮች መረጣ ላይ አለ የመስለኛ ፌደራል መንግስቱ። ሌላኛው በአፍሪካ ህብረት የሚደገፈው የቀድሞ የናይጄሪያ ፕሬዚደንት ኦሉሴጉን ኦባሳንጆ የሚመራው የሰላም ሚዲየሽን ኤፈርት ነው። ሶስተኛው ከኬንያ ጋር በዩናይትድ ስቴትስ መንግስት የሚደገፍ የኔጎሽየሽን ኢኒሽቲቭ አለ። እንግዲህ ምን ያክል ስኬታማ ይሆናል፣ ወዴት ይሄዱ ነው ምናምን የሚለውን ገና በሂደት የምናየው ነው።
ወይዘሮ አብስራ፣
እንግዲህ እይታ አሁን ባለንበት ሁኔታ ህወሓት ትጥቁን ፈቶ ራሱን ብቻ ያማከለ አላማውን ትቶ ለትግራይ ህዝብ የሚበጀውን ማድረግ ያለበት ይመስለኛል። ይሄ ጦርነት ኢትዮጵያውያን ብዙ ዋጋ የከፈሉበት ነው። ከዚህ የበለጠ የአእምሮና የአካል ስብራት ለማስተናገድ አቅም የለውም ሰው። ሁሉም ደክሟል። ሰላምን ነው የሚሻው። ይሄ ጦርነት ሆን ተብሎ ንጹሃን ዜጎችን መቀጣጫ ያደረገ ለትውልድ መጥፎ አሻራ ያጣለ ያቋሰለ ነው። በአፋርና በአማራ እንዳየ ነው ኢሰብአዊ አረመኔነት የተሞላበት ድርጊት ታይተናል። ማንኛውም ዜጋ ደግሞ የሌላው ዜጋ መሰቃየትና መሞት የሚያስደስተው የለም። ይሄ ሞር የበቀልን ስሜት ለማነሳሳት የተፈጠሩ ትርክቶች ናቸው። ስለዚህ የሚያዋጣን መሆንም ያለበት አሁን ወንድሜ እንደገለጸው በተለያዩ ሰላምን ለማምጣት እየተስተካከሉ ያሉ መንገዶችን በመከተል መፍትሄ ለማቅረብ ህዝቡን ወደ እርቅና ሰላም ለመውሰድ መንገዶችን መክፈት ይመስለኛል። ለዛ ደግሞ ቅድመ ሁኔታዎችን መደረግ ያለባቸው ተወሰኑ ቅድመ ሁኔታዎች አሉ። ህዝቡን ለማመካከር ማለት ነው። ወደ በኋላ ላይ ማሳት ይችላለን።
መልካም። ወይዘሮ አብስራ እንደውም አንድ እርምጃ ቀደም ብለው ቀጥሎ ማነሳው ሀሳብ ጋር ደርሰዋል። አቶ አለማየሁ ወደ እርስዎ ልመለስና በወይዘሮ አብስራ የተነሱትንም ተከታትለዋል። ነገሮች የሚሄዱበትን አዝማሚያ ተከትለን ግጭቶች የሚያበቁበት በጦርነት የተጎዳው ህዝብ ወደ ጤናማ ህይወት የሚመለስበትን መንገድ ጨምሮ ድህረ ጦርነት ሁኔታዎችን ለማሰብ ቀደም ሲል ይሰማ ከነበረው በተለየ መልኩ ጎልቶ እየተሰማ ነው ይህ የሰላምና በተለይ ደግሞ ውጊያውን ጦርነቱን የማቆም ጥያቄና ሐሳብ የህወሓት ሊቀመንበር የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ከቢቢሲ ጋር ባደረጉት ቃለ ምልልስ ለሰላም እድል ለመስጠት ባሉት ተዘጋጅተናል ሲሉ ተሰምተዋል። ሌሎች አብረው የሚዛመዱ የሚነሱ ብዙ ጥያቄዎች ሊኖሩ ይችላሉ። እርሶ በሰላም ሐሳቦች ውስጥ የሚካተቱ የተለያዩ ነገሮችን እንደጠቀሱት በዚሁ በመጀመሪያው ነጥብ ላይ ጦርነቱን ወይም በጸብ መፈላለጉን ለማቆም አቶ አለማየሁ ምን አይነት ድርድር ከማን ጋር ግቡስ ምን ሊሆን ይገባዋል ይላሉ?
አመሰግናለሁ። ወይዘሮ አብሳ ፍጥነትና እጅግ በጣም በሚጠቅሰነት ህወሓት ትኩን ፈቶ ሰላም ቢፈጥር ጥሩ ነው ያሉት ነገር ላይ ማለት የምፈልገው ምንድን ነው? ምናልባት ማለት የማልፈልገው ብል ይሻለኛል። ማን ትኩን መፍታት እንዳለበት ማለት አልፈልግም። ነገር ግን ሁለቱም ተዋጊ ወገኖች ጦርነቱን አቁመው ወደ ሰላም ጠረጴዛ ቢመጡ መልካም ብቻ ሳይሆን ኢምፐረቲቭ አስገዳጅ ነው፣ መምጣት አለባቸው። ከፍተኛ የሰብአዊ ቀውስ አለ። ወደ 1 ሚሊዮን የሚቃረብ ህዝብ በጠኔ ሁኔታ ውስጥ ነው ያለው። ሰብአዊ እርዳታ ማድረስ የማይቻልበት ሁኔታ ነው ያለው። ሶ ትግሬዎችም ሆኑ ሌሎች ብሔሮች ሁሉም ኢትዮጵያውያን ናቸው። ኢትዮጵያውያን ወገኖች እየተሰቃዩ ነው ያለው እና ጦርነቱ ቆሞ ሰላም መምጣት አለበት። አሁን ትልቁ ችግር ምንድን ነው? የተለያዩ የሰላም ሂደቶች ናቸው እየተካሄዱ ያሉት። እንግዲህ የትኛው የሰላም ሂደት ቀድሞ ውጤት ያመጣል የሚለው በጣም አጠያያቂ ነው። እንግዲህ አሁን መልሼ ወደ ወይዘሮ አብስራ ወደ ምትነገር ብንሄድ ነገርየው በጣም ኮምፕሊኬትድ ነው። ብዙ ሌየርስ አሉት። ይሄ ዝም ብሎ የህወሓትና የብልጽግና ጉዳይ አይደለም። የትግራይ ሰራዊት የህወሓት ሰራዊት አይደለም። የህወሓት ፓርቲ አባላት ምናምን የሚባል ነገር አለ። ወጣት ነው፣ ሰው ነው፣ በነቂስ ወጥቶ ዘምቶ ያለው በህዝብ ላይ ትግራይ የሚባለው ክልል ላይ የደረሰ በደል ነው በሚል ወጣቱ ተለቃ አልቋል። እዛ ውስጥ እንግዲህ የተለያዩ እንግዲህ ትግራይ ውስጥ ብዙ የተለያዩ የተቃዋሚ ፓርቲዎችም አሉ። ሳልሳይ ወያነ አለ፣ ወደብ ናጽነት አለ፣ ሌሎች ፓርቲዎችም አሉ፣ እነ ባይቶና እና ወሰም አሉ። እነሱም የየራሳቸው አቋም አላቸው። በሰላም ሂደት ላይ ማንም ነው የትግራይ ህዝብ ወክሎ መደራደር ያለበት ወደ ጠረጴዛ መምጣት ያለበት የሚለው ላይ የተለያዩ ሀሳቦች አሉ። ይህንን የሰላም ሂደት ፕላን የሚያደርጉት ሰዎች እና እዛ ላይ የሚሳተፉት ሰዎች ይህንን ሊያስቡበት ይገባል። በመጀመሪያ ደረጃ ህወሓት እንደ ገዢ ፓርቲ ፍላጎቱ ምንድን ነው? የሚወስዳቸው አቋሞች ግልጽ ናቸው፣ የሚያሻሙ አይደሉም። ፍላጎቱ ግን አይታወቅም፣ ፍላጎቱ ግልጽ አይደለም። ስለዚህ ህወሓት ከህዝቡ ጋር መነጋገር አለበት። እንደ ገዢ መፍትሄው መምጣት ያለበት ከህዝቡ ነው። ህዝቡ የሚፈልገውን ያውቃል። ያንን ነው ማለት መልቀም ስጋ።
ይሄ ምናልባትም በቀጥታ በመጨረሻው ከተቀሰቱት ሐሳብ የሚከተል ጥያቄ እንድናነሳ ይጋብዛል። የህዝቦች ፍላጎት ተገቢውን ስፍራ ስለመሰጠቱ አቶ አለማየሁ እርሶ ያነሱትን ጨምሮ ሌሎችም ብዙ ፍላጎቶች የሚንጸባረቁበት ጊዜ ነው። በየትኛውም ቦታ አንድ ቡድን ሁሉንም የሚወክልበት አይደለም። ወይዘሮ አብስራ ለርሶ ድልስ አቶ አለማየሁ ባነሷቸው በተለይ የህዝቦችን ውክልና በተመለከተ የህዝብ ፍላጎት መጠየቅ መረጋጋት አለበት፣ ከዛ አንጻር ነው ትክክለኛ መፍትሄ የሚመጣው የሚል ነው አቶ አለማየሁ ያነሱትና ምን ይላሉ?
ልክ ነው። በዚህ ስማማለሁ። እስካሁን ድረስ እንዳየነው የትግራይ ህዝብ ድምጽ ያልተጨቆነ ከህወሓት ተጽዕኖ ነጻ የሆነ ድምጽ የሰማን አልመሰለኝ። እንደተባለው ይሄ አሁን የተለያዩ የትግራይ ህዝብን የሚወክሉ መኖራቸው እጅግ ይበል የሚያስፈል ነው። ለዚህ ለብሔራዊ መግባባት ንግግሩ ቀጥሎ ላለው የፖለቲካ ምህዳርም ህዝቡን የሚወክሉት ቀርበው ትልቅ ጉልህ ሚና የሚጫወት ይመስለኛል። ወደኋላ መለስ ስል ግን አሁንም ቢሆን እኔ እስከምረዳው ድረስ የህወሓት ኃይል በአማራና በአፋር ባሉት አካባቢዎች ውስጥ ጥቃት እያደረሰ ነው። እዛ ያለው የመንግስትም ኃይል ዲፈንስ ላይ እንደሚገኝ ነው የምናነበው የምንሰማው። ስለዚህ የህወሓትን ትጥቅ መፍታትን ያንን የትግራይ ህዝብ በሚጠይቀው መልኩ በሚጫወተው ጉልህ ሚና ያንን ትጥቅ ለማስፈታትና ሰላም ለማስፈን ይሄ እዛ ያለውን ትንኮሳ ንጹሃን ዜጎችን የማሳደድና እንደዚህ የማስተካየት ሁኔታ እንዲቆም ጉልህ ሚና ይጫወታል። ስለዚህ መለስ በማለት ትግራይ እንደ ህዝብ ይሄንን ጦርነት እንዲያበቃ እንደ ኢትዮጵያውያን ከኢትዮጵያ ወንድምና እህቶቹ ጋር ለመኖር ቀጣዩን ምዕራፍ ለመክፈት ትልቅ ሚና ይጫወታል። ያ ደግሞ መሆን የሚችለው ህወሓት አሁን ከለው ማናለበኝነት እንቅስቃሴ መገታት ሲችል፣ እንዳሉት ፍላጎቱ ምን እንደሆነ አይታወቅም፣ የትግራይን ህዝብም አይወክልም። ስለዚህ ከዚህ ምህዳር ውስጥ ወጥቶ ቀጥሎ ያለው ንግግር መቀጠል ይችላል።
አቶ አለማየሁ ወደ እርሶ ልመለስ። ከዚሁ ርዕስ አንውጣና አሁንም እየተፈናቀሉ ያሉ ሰዎች ቁጥር ጥቂት አይደለም። ከአፋር ብቻ በሳምንቱ መጀመሪያ ላይ የተነገረው ከ200 ሺህ በላይ ሰዎች መፈናቀላቸው ነው።
ይህን መሰል ሰዎች የሚጎዱበት ትኩስ ግጭት እየቀጠለ ባለበት እንዴትና በማን ይካሄዳል የሚለው ጥያቄ እንዳለ ሆኖ የተኩስ አቁምና ከዚያም የተሻገረ የሰላም ጥረት እንዴት ነው ሊመጣ የሚችለው? በሌላ በኩል ቀደም ብዬ እንደገለጽኩት የትግራይ ክልል ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ለሰላም እድል ለመስጠት ተዘጋጅተናል ባሉበት የቢቢሲ ቃለ ምልልሳቸው መብታችን ያሉት ካልተረጋገጠ እስከመጨረሻው ሰው ድረስ እንዋጋለን የሚል አነጋገርም ተጠቅመዋል። በሌላ በኩል የኢትዮጵያ መከላከያ ሰራዊት ወደ ትግራይ አለመግባቱን የዩናይትድ ስቴትስ መንግስት አድንቆ መሰንበቻውን መግለጫ አውጥቷል። አቶ አለማየሁ ይህ ሁሉ ባለበት ምን ይታዩታል? ሰላም እንዲመጣና ሌላም የበረታ ጦርነት እንዳያገረሽ።
አመሰግናለሁ። ቀደም ስለ ህወሓት ስናወራ ነበረ። ኢኩሊ ኢምፖርታንትሊ ደግሞ ማውራት ያለብን ስለ ፌደራል መንግስቱ ነው። የፌደራል መንግስቱ ግልጽ የሆነ ቁርጠኛ የሆነ የሰላም አቋም አለው ብዬ አላምንም። እስካሁን ድረስ እየወጡ ያሉት ቃሎች ስቴትመንቶች ከተለያዩ የመንግስት አካላት እርስ በራሳቸው የሚጣረሱ ናቸው። ለምሳሌ የፌዴራል መንግስቱ ከፍተኛ ፖለቲከኞች በተፈቱበት ወቅት የተሰጠው መግለጫ ከፊሎቹ ማለትም እነ ጀዋር እና እነ በቀለ ገርባን የሚመለከተው በዛ ፋይል የተከሰቱ ሰዎች ጉዳይ ለታሰበው ለታቀደው የሰላም ብሔራዊ መግባባት እንዲያግዝ ውጤታማ ለማድረግ ተብሎ እንደተፈቱ፣ ነገር ግን በህወሓት በኩል የተፈቱት ሰዎች ግን በሰብአዊነት መሰረት በእድሜ የገፉና በጤና ቀውስ የሚሰቃዩ ሰዎች ስለሆኑ ተብሎ እንደተፈቱ፣ እንግዲህ የሰላም ውጥን እንዳለ እያየን ነው። አዋጅም ወጥቷል፣ ኮሚሽነሮችም እየተመረጡ ነው። ነገር ግን የጦር መሪዎቹን ስናይ፣ ለምሳሌ ጄኔራል አበባው ታደሰ በቅርቡ የሰጠው ኢንተርቪው ላይ ብናይ ጦርነቱ አንደኛው ምዕራፍ ብቻ እንደተጠናቀቀና ሁለተኛው ምዕራፍ የግድ እንደሚቀጥል የግድ አንደኛ ምዕራፍ ሲባል ሁለተኛ ምዕራፍ እንዳለው አስምሮ ተናግሯል። ሶ ምንድነው እንግዲህ በኢትዮጵያ ታሪክ እንደዚህ አይነት የተወሳሰበ እንደዚህ አይነት የተለያየ ብዙ ዲ ኦፍ አክተርስ ፓርቲስ ያሉት ግጭት ከሚዋጉት ወገኖች አንፃር፣ ከኢቱ በጭብጦቹ አንፃር፣ ከፖችንስ አንፃር፣ ከብዙ እንደዚህ አይነት ፋክተርስ እያነሳን ስናየው እንደዚህ አይነት ኮምፕሊኬትድ የሆነ ታሪክ ጦርነት ገጥሞን አያውቅም። እና ይህንን ጦርነት ይህንን ግጭት ለማስታት የሚያስፈልገውን ኤፈርት እንደዚህ እጅግ በጣም ከፍተኛ ነው። እጅግ በጣም ሬንጁም የሰፋ ጥልቀትም ያለው ሊሆን ይገባል። ሶ ይህ ጦርነት ገና ያልተጀመረ ማለት ይቻላል። ወይዘሮ አብስራ እንዳሉት ህወሓት ትጥቁን ሲፈታ የሚፈታ ጉዳይ አይደለም።
ምን ሊኖር ይችላል ይላሉ። ያን አይነት እርምጃ በህወሓት በኩል ተኩስ አቁሙ ድርድር የሚጀመርበት አንድ እርምጃ ቢሆንና ተኩሱ ቢቆም ወይም ትጥቅ ቢፈታ ምን ሊከተል ይችላል የሚያሰጋውት?
ወይ የትግራይ ሰራዊት እንዲፈታ ማንዴት ያለው አካል የለም። ህወሓት ትጥቅ ፍቱ ስላለ ህወሓት ሊያስፈታው አይችልም። ቀደም እንዳልኩ ይህ የህወሓት ሰራዊት አይደለም፣ የትግራይ ሰራዊት ነው። እዚህ ጋር ብዙ አክተርስ ነው ያሉት። ፓርቲዛን አክተርስ አሉ፣ ናን ፓርቲዛን አክተርስ አሉ። የፖለቲካው ግንናቸው ህወሓት ጋር የሆኑ አሉ፣ የህወሓት ተቃዋሚ ፓርቲዎች ጋር የሆኑ አሉ፣ ከዛ ውጭ የሆኑም አሉ። ለነጻነት ቀናይ በመሆን ብቻ በእህቶቻቸውና በእናቶቻቸው ላይ የደረሰው በደል ብቻ አስመርባቸው የወጡ አሉ። ትጥቅ መፍታት is a part of a package. ድርድር ፕሮሰስ ለፕሮሰስ ያወራን ስለ አውትካም እናወራ። ይህ ፕሮሰስ ነው።
አድማጮች ውይይቱ አላበቃም። የሌሎች ተሳታፊዎችን ሐሳቦችን ማካተን በሌላ ምሽት እንመለሳለን። ለዛሬ አሉላንና እንግዶቹን እናመሰግናለን። ክቡራትና ክቡራን እያደመጣችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል 57 ዲግሪስ ዌስት ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ስርጭት ነው። ዌብሳይታችን amharic.voanews.com ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብ ላይም አለን። @voaamharic ብላችሁ ተከተሉን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። ወይም horn@voanews.com ላይ ኢሜል አድርጉልን። ከቪኦኤ የአፍሪካ ቀንድ አገልግሎት በየዕለቱ ከምሽቱ 2 ሰዓት እስከ 2 ሰዓት ተኩል በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቪኦኤ ኢትዮጵያ ቻናል ላይ የሚተላለፈውን ጋቢና ፕሮግራም እንድትከታተሉን እንጋብዛለን። ከሁለት ተኩል እስከ 3 ሰዓት በኦሮምኛ፣ ከአራት ሰዓት እስከ 4 ሰዓት ተኩል በትግርኛ የሚተላለፉ ዝግጅቶችን ማዳምጡ። የአማርኛው ቀጥታ ስርጭት በመደበኛ ሞገዶችና መስመሮቻችን ከምሽቱ 5 ሰዓት ከሌሊቱ 7 ሰዓት ተኩል ከማለዳው 11 ሰዓት በተከታዩ ቀን ከጠዋቱ 2 ሰዓት ተኩል ከሰዓት በኋላ 8 ሰዓት ተኩል ላይ ይደገማል። ሰለሞን አባተ ነኝ ያስተናገድኳችሁ ያለሁት። የምሽቱ ፕሮግራም ዋና አዘጋጅ ጽዮን ግርማ ነች። አሁን ወደ ተከታዩ ዘገባ እናልፋለን። ከተለያዩ የኢትዮጵያ ዩኒቨርሲቲዎች ተመርቀው ወደ የክልሎቻቸው የሚመለሱ ወጣቶች ሥራ መጀመር ፈተና እንደሆነባቸው ገልጸዋል። በዝምድና በትውውቅና በጉቦ የተሳሰረ አሰራር ሥራ ለመያዝ በሚያደርጉት ጥረት ውስጥ የከበደ መሰናክል እንደሆነባቸው የሚናገሩም አሉ። ሲዳማ ክልል ውስጥ የመንግስት ቅጥር አናውቀውም በሚሉት ምክንያት መቆሙ ችግሩን እንዳባባሰው ይጠቁማሉ። ኦሮሚያ ውስጥ ያምቦና በአማራ ክልል የባህር ዳር ወጣቶችም ተመርቀው ለአመታት ያለ ሥራ መቀመጣቸውን ይገልጻሉ። ከሐዋሳ፣ ከባህር ዳርና ከአምቦ ምሩቃን ወጣቶችን ያነጋገሩት ሪፖርተሮቻችን በአንድ የስልክ መስመር ተገናኝተው ተከታዩን አዘጋጅተዋል። ያዳምጡት።
እንደምን አመሻችሁ አድማጮቻችን። ለዚህ ዝግጅት መነሻ የሆነን ሰሞኑን ያነጋገርናቸው ከተለያዩ የኢትዮጵያ ዩኒቨርሲቲዎች ከተመረቁ በኋላ ስራ ባለማግኘታቸው ቅሬታ ያሰሙ ተማሪዎች ናቸው። እኔ ዮናታን ዘብዴዎስ ይባላል፣ የአሜሪካ ድምጽ ያዋታ ዘጋቢ ነኝ። እንደምን አመሻችሁ ባልደረቦቼ፣ እስቲ እናንተም ራሳችሁን አስተዋውቁልኝ።
እንደምን አመሻችሁ ዮኒ። እኔ አስቴር ምስጋናው ይባላል፣ የባህር ዳር ዘጋቢ ነኝ።
አመሰግናለሁ ዮናታን። እኔም ናኮር መልካ እባላለሁ፣ የቪኦኤ አምቦ ዘጋቢ ነኝ።
በጣም አመሰግናለሁኝ። የተመረቁ ተማሪዎችን የስራ ማጣትን በተመለከተ ከያካባቢያችን ወደ አጠናቀርነው ዘገባዎች እናልፋለን። እኔ በስዳማ ክልል ያነጋገርኳቸው ወጣቶች ገጥሞናል ያሉትን ችግር ነግሮኛል። በተለይ በስዳማ ክልል ያለው የስራ አጥነት ችግር የተለየ ነው ብሎ ተናገሩት። የተለየ ነው የሚሉበት ዋነኛው ምክንያት ምንድን ነው? ላለፉት 3-4 ዓመታት በመንግስት በኩል የተመረቁ ተማሪዎችን የመቅጠር እድል አልነበረም፣ ታግዶ ቆይቷል ነው የሚሉት። ከጥቂት ወራት በፊት እግዱ ተነስቷል ቢባልም ለይምሰል እንደሆነ ተግባራዊ እንዳልሆነ ነው ደጋግሞ የሚናገሩት። ለአብነትም ከሐዋሳ ዩኒቨርሲቲ በሶሺዮሎጂ የተመረቀው የነነ ሻለሞ በ2011 ዓመት ትምህርት እንደተመረቀ ነገረኝ። ከዛ በኋላ ግን ላለፉት 3 ዓመታት ስራ አጥቶ መቆየቱን አጫውቶኛል። ስራ ማጣቱ ያደረሰበትን ጫና በሰቡም እሱን በተመለከተ ጭንቀት ውስጥ እንደገቡ ነግሮኛል። በክልሉ የሚስተዋለውን ሁኔታ ወጣት የነነ እንደሚከተለው ተናግሯል።
ለተከታታይ 3 እና ከዛ በላይ ዓመታት እገዳ ተጥሎብናል። እገዳ የተጣለው ለሁሉ ተማሪ ወይ ለሁሉ ስራቴ ሳይሆን አብዛኛ ተማሪዎች አሁን እየተቀጠሩ ነው። የሚቀጠሩት እነማን ናቸው ካልከኝ የባለሀብት ልጆችና ባለስልጣን ዘመድ ያላቸው ልጆች እየተቀጠሩ ነው። ከሱም አልፎ ተርፎ እገዳ የተጣለበት ምክንያት ምን እንደሆነ መንግስት ማሳወቅ ነበረባቸው። ዘመድ ያለው ብቻ፣ ብር ያለው ብቻ፣ ወገን ያለው ብቻ፣ ባለስልጣን ያለው ብቻ ነው እየተቀጠረ የሚገኘው እስከዛሬ። እና ይህ ችግር ጉዳይ ለሚመለከተው አካላት በተደጋጋሚ አሳውቀናል። ይፈታል ይባላል፣ ይፈታል ይባላል።
እንግዲህ የዚህ ወጣት ቅሬታ እንደሰማችሁት ነው። እስቲ አሁን ደግሞ ወደ ባህር ዳር ልሂድ። አስተር፣ አንቺ ባለሽበት አካባቢ ተመራቂ ተማሪዎች ስራ የማግኘት እድላቸው ምን ይመስላል?
አመሰግናለሁ ዮኒ። በአማራ ክልል ከተለያዩ ዩኒቨርሲቲዎች በተለያየ የሙያ መስክ ተመርቀው ስራ ያጡ ወጣቶች በብዙ ሺዎች የሚቆጠሩ ናቸው። ይህ የስራ አጥ ቁጥር ከአመት አመትም አሁን እንደምናየው እየጨመረ ይገኛል። ከሁለት አመት በፊት በርካታ በሕክምና ሙያ ሰልጥነው ስራ ያላገኙ ሐኪሞች በተደጋጋሚ እዚህ ባህር ዳር ከተማ ሰልፍ ይወጡ እንደነበር ዘገባ እንግዲህ መስራታችን ይታወሳል። በቅርቡ መንግስት በመላ ሀገሪቱ የሚገኙ 6000 የሚጠጉ ሐኪሞችን ለመቅጠር ማስታወቂያ ከማውጣቱ በፊትም ብዙ የሚያመረሩ ወጣቶች ነበሩ። በወቅቱ ያነጋገርናቸውን በሕክምና ሙያ ተመርቀው ስራ ያላገኙ ወጣቶችን እስኪ እንስማ። ወደኋላ መለስ ብለን
የአማራናችን የሚያገል የጤና ፖሊሲ እንቃወማለን።
የተመረቁ የሕክምና ዶክተሮች በየክልላቸው ይመደቡ የሚል አዋጅ መጣ። ከዛ በኋላ ሁሉም በየክልሉ የራሱ ልጆች መቅጠር ጀመረ። ነገር ግን ከ2012 ጀምሮ ይሄው እስከ 2013 ድረስ ምንም አይነት ቅጥር ያልተቀጠረ መሆኑን ለምሳሌ እኔ የ2012 ተመራቂ ሐኪም ነኝ። ምንም አይነት ቅጥር አልተካሄደም። አማራ ክልል ላይ በተለያየ ምክንያት በጀት ችግር አለ ወይም ዴፊሲት አለ ብለውናልኝ የመለሱልን መልስ ማለት ነው። ሶ የበጀት ዴፊሲት አለ ከተባለ መፍትሄው ምንድነው? ስፔሻሊቲ በሚሄዱት እኛ መተካት ነው። በጀት ከሌላቸው ኢቭን እኛን ኤክስፖርት አድርጉ መንግስት የዶላር እጥረት አለብኝ የገንዘብ እጥረት አለብኝ ያለ ነው። እኛ የሚፈልጉ በጣም ብዙ የውጭ ሀገራቶች አሉ። ሶ ይሄ ደግሞ በውጭ ጉዳይ ሚኒስቴሩ አማካኝነት በቀላሉ በአምስት ደቂቃ ስራ ሰርቶ እኛን ኤክስፖርት ማድረግ የሚችል ነው። ሌላው ምንድነው? በግላችን እንኳን ስራ ብንል ምን የሚል ማነቆ ደግሞ ይዞናል። 3 አመት በህክምና ዶክተር በመንግስት ቤት ማገልገል አለብህ የስራ ልምድ ሰርቪስ ይላል። ሶ የት እንሂድ? አሁን ነገሮች ሁሉ ቁጭ ልብልም እያሉብን እኮ ነው ያለው። እንዴ እስቲ በጣም ፍረዱት እስቲ ምን ይላሉ? በቃ ያማራ ይፍረድ ኢትዮጵያ ዚፍረድ።
እንደሰማችሁት ልክ እንደነዚህ ተመራቂ ሐኪሞች ሁሉ በጣም በርካታ ተመራቂ ተማሪዎች ስራ በማጣት ያማርራሉ። በዚህ ዙሪያ ላይ ያነጋገርኩት ወጣት በሃይድሮሊክ ኢንጂነሪንግ በባህር ዳር ዩኒቨርሲቲ በ2009 መመረቁን ነው የነገረኝ። እስኪ ደግሞ እሱ የሚለውን እንስማ።
አመሰግናለሁ። ሐሽም አዛን ነው ተገኘ ይባላለሁ። በሃይድሮሊክ ኢንጂነሪንግ ባህር ዳር ዩኒቨርሲቲ በ2009 ነው ግራጁዌት ያደረኩት። በሃይድሮሊክ ኢንጂነሪንግ ተመረቀ ስመረቅ በርካታ ያሳፊ የውሃ ሀብት አለን አፈር እናለን ስለዚህ የተሻለ አይደለም ለኔ ለሀገር ትልቅ አስተዋጽኦ እናደርጋለን በሚል ብዙ ጓደኞቻችንም በዛ ለክ ግራጁዌት አደረግነ። ግን የተበቀ ነገር በአለው የተቃረነ በመሆኑ በ2012 መስከረም 7 ላይ የአማራ ክልል ስራ አጥ መሐንዲሶች ማህበር በሚል ሲቪክ ማህበር አቋቋምነ። የሲቪክ ማህበር ስናቋቁም ዋንኛው አላማችን ትልቁን የስራ አጥነት ችግር መፍታት ያለበት ራሱ ስራ አጥሮ ብለን እናምናለን። ስለዚህ መንግስት ትንሽ ማንኛውም ባለድርሻ አካል ትንሽ አስተዋጽኦ ቢያደርግለት የወጣት በራሱ ተለውጦ ሀገሩንም ወገኑን መለወጥ ይችላል። የክልሉ መንግስት ግን እሱ ከሚያስበውና ከሚያቀደው ውጭ ልህ ብሎ እንኳን መስማት ያን ያህል ፍቃደኛ አይደለም። ሲቪክ ማህበሩ እንደ ክልል በክልል አቀፍ ደረጃ አሁን ከ20 ሺህ በላይ አባል አለው። በተመሳሳይም የአማራ መሐንዲሶች ማህበር የሚል ተቋቁሟል። ስለዚህ እኛ ሁለቱም በአንድ በመሆን የጋራ ችግራችን መፍታት አለብን። በምህንድስና ነው ያለውን በጣም ሰፊ የሆነ የገዘፈ ብልሹ አሰራር
ራሳችሁ በራሳችሁ ስራ ፈጥራችሁ ራሳችሁ
አንደኛ በጣም ደስ የሚለው አሁን ሁሉም በሚገርም ሁኔታ 2 አመት እንኳን አልፈጀብንም። ይሄ 20 ሺህ ምናምን አባል ስንሰባሰብ በእያንዳንዱ ዞር ወረዳ ቢሮ አለን። ይሄን ያደረግነው ግን የቢሮ የስራ ማስኬጃ ምን የሆነ አካል ፈንድ አድርጎን አይደለም። ብሶት ስላለበት እየራበውም እየጠበውም ቢሆን መታገል ይፈልጋል። ይሄ ወጣቱ ይሄን ችግር መፍታት ይፈልጋል። ስለዚህ በዛ ልክ ስለሆነ ትልቅ ተስፋ አለው። አሁን ቤት ቁጭ ብሎ ምን ሲቆዝ ምን ሲል ቅጥር ቢባል አሁን ሪል ያለው ነገር እውነት ለመናገር 40 ሺህ 50 ሺህ 60 ሺህ አንጣን ይቀጥር በጣም የተበላሸ አሰራር ነው ያለው። ስለዚህ ቅጥር እንኳን ሲቀጥር ለይስሙላ ዝም ብሎ ማስተወቂያ ምናምን ይወጣል እንጂ በገንዘብ ነው ሁሉም ነገር የሚሆነው። ስለዚህ ያለውን ክፍተት በደንብ እናውቃለን ጥንቅቅ አድርገን ፖለቲካል ችግሩም ያለው ብልሹ አሰራርም። ስለዚህ እኛ መከፈል ያለበት ለኛ ብቻ ሳይሆን መከፈል ያለበትን ዋጋ ከፍለን ቀጣይ እህት ወንድሞቻችን ከዩኒቨርሲቲ ሲወጡ ይሄን ስራ ግን ተሰርተን የሚል ሐሳብ ይዘው ሳይሆን መውጣት ያለባቸው ትልቅ ምርምር ትልቅ ሐሳብ ዕውቀት አፍልቀው አገራቸውን ካሉ ዓለማት ትልቅ ሀያላ ሀገራት ጋር ኮምፒት ማድረግ ራሳቸውን ከትልልቅ ሰዎች ጋር ኮምፒት ማድረግ እንዲችሉ አስቦ እንዲወጡ ነው የኛ ዓላማ። እንጃውም ሜቢ ይሄ ችግር ለኛ ላይደርስም ይችላል ችግር የለውም። እስከ መጨረሻውም ቢሆን ግን መከፈል ያለበትን ነገር ከፍለን እዚህ ያለንበት ሁኔታ እንሻገራለን ብለን ሙሉ በሙሉ እናምናለን።
የተመራቂ ሐኪሞችን ሆነ ሌላውን ጉዳይ ተመልሰን እናጣበታለን። አስተር እስቲ አሁን ደግሞ ወደ ናኮር እንለፍ። አንተም እንዲሁ ተመራቂ ተማሪዎችን አግኝተ አነጋግራቸው ነበር። ምንድነው አስተያየት ሰጥቶ ናኮር?
አመሰግናለሁ ዮናታን። በአምቦ ከተማ የሚኖሩ ከተለያዩ ዩኒቨርሲቲዎች የተመረቁ በተፈጥሮና በማህበራዊ ሳይንስ የተመረቁ ተማሪዎችን ነው የምሩቃንን ነው ያነጋገርኩት። አንዱ ምሩቅ በ2011 ዓመተ ምህረት ከመደ ወላቡ ዩኒቨርሲቲ በኢንጂነሪንግ የተመረቀ ነው። ያ ወጣት ባጋራኝ ሐሳብ ጣቱ ቶለሳ ዋቆያ ይባላል። አምቦና አካባቢው ስራ እንዳያገኙ እንቅፋት የሆነባቸው በየቦታው ያለው በዝምድና ትስስር ሰዎች ወደ ስራ እንዲገቡ የማድረጉ ሁኔታ ይታያል። በሌላ በኩል ደግሞ ተደራጁና ኑ ይሉናል፣ ተደራጅተን ስንሄድም በጀት እንደሌለ ይነግሩናል የሚል ሐሳብ አጋርቶናል ማለት ነው። እስቲ አንዴ የወጣቱን ሐሳብ አዳምጠን እንመለስ።
አንድ ሰው በዘመድ ምናምን ሳይሆን ወይም ደግሞ ጉቦ ሰጥቶ ስራ በዘመድ ምናምን ሳይሆን በራሱ ብቃት እንዲያገኝ ቢያደርጉት በጣም የተሻለ ነው ብዬ አስባለሁ። የተማሪ ሰው ደግሞ ቁጭ ሲል ብዙ ነገሮችን መሰላሰል ስለሚችል ይሄ ነገር መንግስት አደራጅቶ ወጣቶችን የተለያየ ስራ ቢሰጠው በጣም የተሻለ ነው።
ሁለተኛው ወጣት ያነጋገርኩት በማህበራዊ ሳይንስ በተለይ ደግሞ በቢዝነስ ማኔጅመንት የተመረቀ ወጣት መሆኑን የነገረኝ ኪያጸጋ ይባላል። በ2012 ዓመተ ምህረት ነው ከዩኒቨርሲቲ የተመረቀው። ባለፉት 2 ዓመታት ስራ ለመፈለግ ጥረት ማድረጉን እንዲሁ በአሳቡ አጋርቶኛል። ሆኖም ስራ አላገኘም። እንደ ምክንያት የተጠቀሰው አንዱ በሙስና ወይ ደግሞ ከጉቦ ጋር በተያያዘ ሰዎች ስራ እድል ያገኙ እንደሆነ ጥቂት ወጣቶች ማለት ነው። ያን የሌለው ደግሞ ስራ እንደማያገኝ፣ በሌላ በኩል ደግሞ በኦሮሚያና እንዲሁ በአጠቃላይ በአገሪቱ ውስጥ የሚስተዋለው የጸጥታ መደፍረስ፣ የሰላም አለመኖር ስራ ተዘዋውሮ ለመፈለግ አዳጋች መሆኑን እንዲሁ ጠቅሶልኛል። የኪያን ሀሳብ እንዲሁ አዳምጠን እንመለስ።
እንደ መንግስት በተለይ በዚህ ከሙስና ጋር በተያያዙ ነገሮች ጸረ ሙስና ኮሚሽንን እስካላት አገሪቷ ሞር በጣም ጠንከር አድርገው ቢሰሩ አሪፍ ነው ላለው። እስፔሻሊ ባንክ አካባቢ ያለውን ነገር ብዙ ለአገሪቷ የሆን ነገር መስራት የሚችል ሰዎች በብር ምክንያት መክፈል ባለመቻላቸው ምክንያት እየሰሩም ስላልሆነ ለነሱ ሲባል ለአገሪቷ ታርጌትም ሲባል በጣም ባንክ አካባቢ ለመሰረት አለበት። ለሁለተኛው ምክንያት ደግሞ ሁሉ ነገር በዲፕሎማሲ ወይ ደግሞ በንግግር መፈታት በሚችልበት ሁኔታ ላይ ተደርጎ የሀገሪቷ ሰላም ወደ ኖርማል ሁኔታ ቢመለስና ያው ሰውን ከሀገር ሀገር ተንቀሳቅሶ ስራ መስራት ቢችል በጣም አሪፍ ነው ላለው።
ወጣቱ አስተያየት እንደሰማነው ነበር። ዮናታን ጥንቅሩን እየመራ ያለው አንተ ስለሆንክ እንግዲህ ማይኩን ላንተ ላቀብል።
እንግዲህ አስተርና ናኮር እንደምታስታውሱት በተለያዩ ጊዜ በሰራናቸው ዘገባዎች ወጣቶቹ የፍትሐዊነት ችግር መኖሩን ደጋግመው ነግረውናል።
ወጣቶቹ ምንድን ነው የምናገሩት? የፍትሐዊነት ችግር አለ፣ በዘመድ አዝማድ የሚሰራ ስራ አለ። በተለይ በማህበር ተደራጅቶ መስራት በሰንሰለት የተጠላለፈ ስራ በመሆኑ ልናገኝ አንችልም። እኛ ደግሞ ጉቦ ሰጠንም መቀጠርም አንችልም። ሀሳቡም ራሱ ትክክል አይደለም። መንግስት እዚህ ላይ ትኩረት ሰጥቶ መስራት አለበት ብሎ ሀሳብ ያነሱ ነበር። ቀደም ብለን ከሲዳማ ክልል ያነጋገርኩት ወጣት የነነ ይህን ሀሳብ ይጋራል።
እውነቱን ለመናገር እኛ የምንፈልገው ስራ ነው። የመንግስት ይሁን የግል ይሁን በማህበር ይሁን ምንም ይሁን እኛ ግን የሚያስገኘው ነገር ነው የሚፈልገው። ይህንን በማህበር ተደራጅተን እንሰራለን ብለ ወደ ክፍለ ከተማ ስንሄድ መጀመሪያ የተማርክ ሰው መሆን አለብህ ይላሉ። ከዛም አልፎ ተርፎ የቀበሌ መታወቂያ፣ የቀበሌ ድጋፍ ደብዳቤ፣ ብዙ ነገር አለ የሚጠይቁ። ይህንን ሁሉን ለማሟላት ምን ይፈልጋሉ? እውነታውን ለመናገር አንድና አንድ ነገር ብር ይፈልጋሉ። እኔ ራሴ ስልተ ቀበሌ ሄጄ የሚገርምህ ነገር ለቀበሌ ደብዳቤ ብር ይጠይቁሃል፣ ወደ ክፍለ ከተማ ሳደርስ ማለት ነው። ክፍለ ከተማ አንድ ደብዳቤ ለማሰር 4-5 ወር ይፈጅብሃል። ከዛ አልፈ ወደ መምሪያ ይሄዳሉ የምትል ከሆነ 50-60 ሺህ ብር ይጠይቁሃል። እግዚአብሔር ያሳየ እኛ ስራቶች ነን፣ ምንም ስራ የለንም፣ ወይ ባለስልጣን የሆነ ዘመድ የለንም። 60-70 ሺህ እስከ 100 ሺህ ብር ለአንድ ኮብልስቶን ማህበር ከየት ነው የምናመጣው? እኛ እሱ እየተጠቀመ ያለውስ ትምህርቱን ጨርሶ ስራ አጥ የሆነ ሰው ሳይሆን ብር ያለው ቅድም እንደነገርኩኝ ዘመድ ያለውና ባለስልጣን የሆነ ዘመድ ያለው ሰው ብቻ ነው።
በደቡብ ክልልም ተመሳሳይ ችግር ነው ያለው፣ ሲዳማ ክልል ብቻ አይደለም። አዲስ ደግሞ ሰሞኑን የተቋቋመው የደቡብ ምዕራብ ኢትዮጵያ ህዝቦች የሚባል ክልል ማለ እዛ አካባቢ ከፍተኛ የሆነ የስራ አጥነት ችግር እንዳለ ወጣቶች ነግረውኛል። ለአሁኑ ግን ከዲላ ከተማ ከደቡብ ክልል ማለት ነው ከዲላ ከተማ ጡባ ከድር የምትባልና ጽዮን የሚባሉ ሁለት ተማሪዎችን አነጋግሬያቸዋለሁ። ሁለቱም ተማሪዎች ከወላይታ ሶዶ ዩኒቨርሲቲ ትምህርት መማራቸውን ነግረውኛል። እስቲ ከሁለቱ ወጣቶች ግን ሰዓታችንን ለመጠቀም ያህል የጡባ ከድርን ሀሳብ ብቻ ሰምተን እንመለስ።
የተመረኩት ወላይታ ሶዶ ዩኒቨርሲቲ ነው። 2011 ነው ግራጁዌት ያደረኩት። ዲፓርትመንት ያው ኢንጂነሪንግ ነው፣ ኮንስትራክሽን ቴክኖሎጂ ማኔጅመንት እና በቃ እስካሁን ያው ስራ በመፈለግ ላይ ነው። ያው ችግሩ መስወቂያ ቢወጣም አንድ ሰው ነው የሚፈልገው። ከዛ ሰው እንግዲህ ያው ተወዳድረን ነው። በዛ ምክንያት በግል ግን ያው ብዙ ቦታ ጠያይቄያለሁ። በስራ አጥ ምናምን ተብሎ ራሱ ብዙ ጊዜ ነው በስሜን ስራ አስገቡ አስገቡ እየተባለም ብዙ ጊዜ አስገብተናል በስራ አጥ እየተባለ። 5 ዓመት ከተማርኩ በኋላ ያው ስራ ከሌለ ስራ ለማግኘት ምናምን ያው ሞራል ጉዳት አለው ማለቴ ባልማርስ ብዬ እስከ 10 ድረስ ማለት ነው።
እስከ 10 ደግሞ ወደ አንቺ ልምጣ። የሐኪሞቹ ጉዳይ ከምን ደረሰ? ምን ሆኑ?
አመሰግናለሁ ዮናታን። እንግዲህ በአማራ ክልል የሚገኙ በሕክምና ሙያ የሰለጠኑ ወጣቶች እንግዲህ ቀደም ብለን እንደሰማነው በተደጋጋሚ ሰልፍ ይወጡ ነበር። ሰልፍ ወጥተው ቅሬታቸውን ከማቅረብ ባለፈ ደግሞ በቅርቡ በተከሰተው የሀገሪቱ ሁኔታ ላይ በበጎ ፈቃደኝነት ሁሉ እየገቡ ይሰሩ ነበር። ግን በቅርብ መንግስት 6000 የሚጠጉ በሕክምና ሙያ ሰልጥነው የተቀመጡ ወጣቶችን እንግዲህ በሀገር አቀፍ ደረጃ ተጠርቷል እና አብዛኛዎቹ የስራ እድል የማግኘት እድሉ እንደገጠማቸው ነው እንግዲህ ከማስታወቂያው ተነስተን መረዳት የቻልነው። እንግዲህ ያው ወጣቶቹ ባገኘሁት መረጃ መሰረት በአሁኑ ሰዓት የስራ እድል እንዳገኙ ነው የተረዳ ነው።
መልካም አስተር፣ ቅድም ያስደመጥሽን በምህንድስና የተማረ አንድ ወጣት ነበረ። እሱ የነገረሽ ነገር ነበረ ምንድን ነው ያለሽ? በጋራ ለመስራት ምንድን ነው ያሰቡት?
እንግዲህ በአማራ ክልል ውስጥ የሚገኙ እነዚህ ስርዓት መሐንዲሶች በተለያየ የሙያ ዘርፍ ነው እንግዲህ ምህንድስና ቢሆንም የሰለጠኑት እና ተቀጥሮ ስራ የማግኘት እድሉ እየመነመነ ሲመጣ የራሳቸውን አማራጭ እንደወሰዱ ነው የነገረኝ። እና ምንድን ነው እኛ ላይ የመንግስትን ስራ ለማግኘት አልቻልንም። መሆን ያለበት ምንድን ነው ወጣቱ ተመርቆ ሲወጣ ስራ ፈላጊ ሳይሆን በራሱ ስራ እንዲፈጥር የሚል ሀሳብ አንግበው ነው የተነሱት። እና የአማራ ክልል ስርዓት መሐንዲሶች ማህበር በሚል አቋቁመው ከ20,000 በላይ ወጣቶች ናቸው እዚህ ላይ በማህበሩ በአባልነት የተመዘገቡት። እና ለቀጣይ ስራ እንዳንፈልግ በምህንድስናው ዘርፍ አሁን አገሪቱ ላይ እየታየ ያለውን ችግር ለመቅረፍ እንዲያስችል እንደገና ደግሞ ከመሐንዲሶች ማህበር ጋር በመሆን የመማማር ስራ እርስ በርስ መንገዱን የማየት ሁኔታዎችን እያመቻቹ እንዳለ ነው የገለጸልኝ።
ናኮር፣ ወደ አንተ ልመለስ። እንግዲህ ወጣቶቹ ከተመረቁ በኋላ ስራ እንዳላገኙ ነግሮናል። ምን አይነት መፍትሄ ሀሳብ ጠቁመዋል? ምናልባት አነጋግራቸው ጠይቃቸው ከሆነ።
በጣም ጥሩ ዮናታን። ወጣቶቹ መፍትሄ ነው ብለው ያቀረቡት ሀሳብ አለ። በመጀመሪያ ወጣት ቶሎሳ ከዚሁ ከአምቦ ከተማ ወደ አጋራኝ የመፍትሄ ሀሳብ ስንሄድ በተለይ ፍትሃዊነት የተሞላበት አሰራር እንዲዘረጋ ይጠይቃል። ወጣት ኪያም እንዲሁ በሙስና ያለው ሁኔታ እንዲስተካከልና ሰዎች በችሎታቸው ተወዳድረው እንዲገቡ የማድረግና አገሪቱ ውስጥ ሰላም የማስፈን ሁኔታም ቢፈጠር የስራ እድሉ ሊስተካከል ይችላል የሚል መፍትሄ አቅርበዋል። የወጣቶቹን ሀሳብ አጠር አጠር አድርገን አዳምጠን እንመለሳለን።
አንድ ሰው በዘመድ ምናምን ሳይሆን ወይም ደግሞ ጉቦ ሰጥቶ ስራ በዘመድ ምናምን ሳይሆን በራሱ ብቃት እንዲያገኝ ቢያደርጉት በጣም የተሻለ ነው ብዬ አስባለሁ። የተማሪ ሰው ደግሞ ቁጭ ሲል ብዙ ነገሮችን መሰላሰል ስለሚችል ይሄ ነገር መንግስት አደራጅቶ ወጣቶችን የተለያየ ስራ ቢሰጠው በጣም የተሻለ ነው።
እንደ መንግስት በተለይ በዚህ ከሙስና ጋር በተያያዙ ነገሮች ሙስና ኮሚሽንን እስካላት አገሪቷ ሞር በጣም ጠንከር አድርገው ቢሰሩ አሪፍ ነው ላለው ስፔሻሊ አካባቢ ያለውን ነገር ብዙ ለሀገሪቷ የሆነ ነገር መስራት የሚችል ሰዎች በብር ምክንያት መክፈል ባለመቻላቸው ምክንያት እየሰሩም ስላልሆነ ለነሱ ሲባል ለሀገሪቷ እድገትም ሲባል በጣም ባንክ አካባቢ ላይ መሰረት አለበት።
ናኮር፣ እንግዲህ ቀደም ብለህ የጠቀስከው አንድ የዩኒቨርሲቲ መምህር አለ ብለኝ ነበር እና ምንድን ነው የእሳቸው የመፍትሄ ሀሳብ ምንድን ነው?
ወደ መፍትሄ ሀሳቦቹ ከመሄዳችን በፊት አጠራጠር አድርጌ ስላስቀመጡት በተለይ በስራ አጥነት ዙሪያ ያሉ እንከኖችን ሲያቀርቡ መምህር ሞዋ አለማየው የአምቦ ዩኒቨርሲቲ የሶሲዮሎጂ ትምህርት ክፍል መምህር ናቸው። በኢትዮጵያ ያለው የፍላጎትና የአቅርቦት አለመመጣጠን ከተማረ የሰው ኃይል ጋር ማለት ነው አንዱ ችግር መሆኑን አስፍረዋል። በሌላ በኩል ደግሞ ከተማ ተኮር የሆኑ ስራዎች መብዛታቸው ወደ ገጠር የስራ እድል እንዳይኖርና ወጣቶች ወደ ከተማ ብቻ እንዲፈልሱ ምክንያት ይሆናል ብለዋል። የህዝብ ብዛት፣ የተማረ ሰው ኃይል መብዛት ጋም አያይዘው ያነሱታል። ይህንን ሌላኛው የሙስና ወይ ደግሞ ኒፖቲዝም ብለው ነው የገለጹት። በዘመድ አዝማድ ወደ ስራ የመግባት ሁኔታም እንዳለ ጠቅሰዋል ማለት ነው መምህር ሟ። በሌላ በኩል ደግሞ በኢትዮጵያ ዩኒቨርሲቲዎች የሚሰጡ ትምህርቶች ገበያውን ያማከሉ አይደሉም፣ የገበያ ጥናት የተሰራላቸው አይደሉም ብለውም ያቀረቡት አለ። ለእነዚህ ሁሉ ግን መፍትሄ ብለውም ያቀረቡት አለ። እስቲ ከመፍትሄው ስንነሳ ሙስና ላይ ያለውን ይገልጹና ለሌሎቹም ችግሮች ደግሞ መፍትሄ ነው የሚሉትን መምህር ሟ እንደሚከተለው ገልጸውልናል።
ይህንን ሁሉ ለማቅረፍ ሕግ ወይም ደግሞ ፖሊሲ፣ ስትሮንግ የሆነ ፖሊሲ ያስፈልጋል ስለ ሙስና። ሌላ ደግሞ ስራ ላይ ያለን የማህበረሰብ አስተሳሰብን ማቀየር አስፈላጊ ነው፣ የተመራቂ ጨምሮ ማለት ነው። ስራ ማለት የመንግስት ስራ ብቻ አይደለም። የትኛውም ስራ ሶርስ ኦፍ ኢንካም ወይም ደግሞ የገቢ ምንጭ እስከሆነ ድረስ አስፈላጊ ስለሆነ እሱን አስተሳሰብ ማቀየር አስፈላጊ ነው። ሌላ የግል ስራ የሚሰሩን ሰዎች እንዲበረታቱ ማድረግ ነው። ኮሌጅ እና ቴክኒክና ሙያ ኮሌጆች ላይ እሱ ላይ ማስራት ነው። እና ሌላ ደግሞ ምርትና ምርታማነት እንዲያድግ ጥረት ማድረግ ነው። ይሄ ጆብ ኦፖርቹኒቲ ለሰዎች ማፈጠር ወይም ደግሞ ማከፈት ስለሚችል ምርትና ምርታማነት ለማሳደግ ጥረት ማድረግ አስፈላጊ ነው።
አመሰግናለሁ ኮርና አስተር። እንግዲህ በዚህ ጉዳይ እኔ ያናገርኩት በሐዋሳ ከተማ መቀመጫውን ያደረገ
ኢምፓወር ሊደርሺፕ ዞን የሚባል ተቋም የሚመሩ ዶክተር ሲመጥሩ ታይ የሚባሉትን አንድ የኢንተርፕሪነርሺፕ ወይም ስራ ፈጠራ ባለሙያ አነጋግራቸው ነበር። የሳቸው ተቋም ስራና ከስራ ጋር በተያያዙ ጉዳዮች ላይ ስልጠናዎችን ይሰጣል፣ እንዲሁም የማማከር ስራዎችንም ይሰራል። ላለፉት 10 አመታትም ይህን ስራ መስራታቸውን ነው የነገሩኝ። እሳቸው ምንድነው የሚሉት ኢትዮጵያ ውስጥ የስራ አጥነት ቁጥር በየጊዜው እየጨመረ የሚሄደው አንተ አነጋገርካቸው ባለሙያ የነሱትን ሐሳብ ጋር የሚቀራረብ ሐሳብ ነው። የትምህርት ስርዓቱ ራሱ ችግር አለበት ብለው ነው የሚነሱት። ምንድነው እንስሉ የሚሉት ተማሪዎችን ማህበራዊ ሳይንስና የተፈጥሮ ሳይንስ የተባለ ለሁለት ቦታ ይከፈልና 3 4 5 አመት ይሰለጥናሉ። ኮሌጅ ከተቀላቀሉ በኋላ ወይም ዲግሪያቸውን ከወሰዱ በኋላ ስራ ተጠባቂ አይነት ጭንቅላት ይዞ ይወጣሉ። ይሄ ወጣቶቹ ሌላ መንገድ እንዳያድርጓቸዋል ብለው ይነሱና የመፍትሄ ሐሳብ ያስቀምጣሉ። እስቲ እሳቸው የሚሉትን የመፍትሄ ሐሳብ ደግሞ እንስማቸው።
አሁን ላሉት ለተበራከተው ስራ አጥነት መቀነሻው ስልጠና፣ አጫጭር ስልጠናዎች እንደ ዘመቻ በዘመቻ መልክ ሀገሪቱ ላይ መደረግ አለበት። ይሄ ሲሆን ወጣቶቹ ማንነታቸውን ያገኛሉ፣ አቅማቸውን ያገኛሉ፣ ወዲያው ወደ ተግባር ይገባሉ፣ ማንንም እጅ ሳይጠብቁ ማለት። ይሄ ቢመቻችና ይሄ ቢበረታታ ትልቅ ውጤት ይመጣል። እኛም በተቋማችን አሁን እያየን ያለ ነው። ብዙ ስራ አጦች ይመጣሉ፣ ዲግሪ ያላቸው ማስተርስ ያላቸው ስራ በቃ የለም። ግን ስልጠናችንን ጆይን ካደረጉ በኋላ ለሌላ ያላቸውን አቅም አቀናጅተው የራሳቸውን ነገር ሰርተው ለብዙዎች ተርፈዋል፣ ምሳሌ ሆነዋል፣ ኢንካምም አግኝተዋል፣ ለሀገርም ጠቀሜታ እያመጡ ነው ብዙ ወጣቶች ማለት ነው።
ዶክተር ሲመጥሩ ግን አንድ ያነሱት ነገር ነበረ እዚህ ጋር ልጥቀስላችሁ። የኢትዮጵያ ወጣቶች የስራ ፈጣሪነት አቅምም ዝግጁነትም እንዳላቸው እርግጠኞች ነን። የሚፈልጉትን መንገድና ሁኔታውን የሚፈጥር አካል ያስፈልጋል። እኛ ስልጠና ከሰጠናቸው ሰልጣኞች ውስጥ 80% የሚሆኑ ወጣቶች ወደ ስራ ገብተዋል። ወደ ስራ ገብተውም ራሳቸውን ለውጠው ቤተሰቦቻቸውም ለውጠው ሀገራቸውን እየጠቀሙ መሆናቸውንም አይተናል። ይህንንም በተጨባጭ ልነግራችሁ ልነፋያችሁ እንችላለን ብሎናልና ወጣቶችን መንገድ የሚያሳይ እንዳሉትም አጫጭር ስልጠናዎችና ዝግጁ የሚያደርጋቸውን ነገር የሚሰጥ አካል እንደሚያስፈልግ ጠቁሟል ማለት ነው። እንግዲህ ስለ ሰላም ጦት አንስታል ናኮር፣ ሰሞኑን አንድ የአዲስ አበባ ዩኒቨርሲቲ የምጣኔ ሀብት መምህርና ተመራማሪ የሆኑት ፕሮፌሰር አለማየሁ ገዳ የጦርነቱ ኢኮኖሚያዊ ጫናና የወጪ አሸፋፈን ተግዳሮቶች በሚል ርዕስ ከአጠቃላይ ፖሊሲ አቅጣጫዎች ጋር በመያዝ አንድ ጥናት አድርገው ጥናቱን የማቀርበው ነበርና ያን ጥናት መነሻ በማድረግ ከአሜሪካ ድምጽ ጋር በነበራቸው ቆይታ ኢትዮጵያ ካላት የህዝብ ብዛት አንጻር ሀብቷ ምን እንደሆነ ተጠይቀው የወጣቶች ስራ ማጣት ምን ችግር ሊያስከትል እንደሚችል ጠቁመው ነበር። እስቲ እሳቸውን እንስማ።
የህዝብ ብዛት በጣም ኢምፖርታንት ነገር ነው። እንደ ገበያ ገበያ ማለት ህዝብ በዛ ማለት ብዙ ነገር ዲማንድ ያደርጋል ማለት ነው። አቅርቦት የማቅረብ አቅም ካለ ህዝብን የመሰለ ገበያ የለም። ግን ደግሞ ድሃ ከሆንክ የመግዛት ትንሽ የህዝብ ኖሯቸው የመግዛት አቅም ያላቸው የአውሮፓ ሀገሮች አንዳንድ እኮ ስታየው የነ ቤልጅየም ጂዲፒ የቤልጅየም ጠቅላላ ሀገራዊ እና አንዳንድ ጊዜ ከአፍሪካ በሙሉ ይሆናል። የኢትዮጵያ ብቻ ሳይሆን ጠቅላላ አፍሪካ ብትወስደው 1.2 ቢሊዮን ህዝብን ያለው ግን ያ ሁሉ ገበያ አይደለም። ያ ሁሉ ገበያ አይደለም። ለምን 45% የሚሆነ የአፍሪካ ህዝብ ከድሃ ነው። 1.90 ሳንቲም ዶላር በታች የሚያገኝ ስለሆነ ትልቅ ገበያ አይሆንም። ስለዚህ የህዝብ ቁጥር ሀብት የሚሆነው ማምረት ህዝቡ ማምረት ሲችልና ገቢ ሲኖረው ነው። ከሌለው ግን እንደውም ሸክም ነው የሚሆነው። ስለዚህ ያን ባላንስ መጠበቅ ይፈልጋል። ያን ባላንስ በምን ይሉታል? እነዚህ የህዝብ ጥናት የሚያጠኑ ሰዎች ፖፕሌሽን ዲቪደንድ ይሉታል። ቆንጆ ሆር የኢትዮጵያን ህዝብ ስብጥር ስታየው 70% የሚሆነው እድሜ ከ30 በታች ነው። ስራ አጥነት ፖቴንሻል አለው። ግን ገቢ ከሌለው አንኤምፕሎይም ስራ አጥ ከሆነ ወጣት ስራ አጥነቱ ልትወስደው ወደ 25-26% ነው። እኛ ጋር ስራ አጥ ከሆነ ገቢ ከሌለው የህዝብ ቁጥር እንደውም እዳ ነው የሚሆንብህ። ወደ ግጭት በቀላሉ ይመለመላል። በአማጽያን ወደ ግጭትና ወደ እንትን ነው የሚወስደው። ስለዚህ ያን ባላንስ መጠበቅ፣ በሁለት በኩል ያለው ምጣኔ መጠበቅ ያስፈልጋል።
ውይይታችን ከመጨረሳችን በፊት የእናንተን ምልከታ ልጠይቃችሁ። እንግዲህ አምቦ ነው ያለኸው ናኮር፣ የተለያዩ ከተማዎችን እዛ አካባቢ ለስራ ትንቀሳቀሳል እና ምንድን ነው የምትታዘበው? ያንተ ምልከታ ምንድን ነው?
በጣም ጥሩ። በተለይ ወጣቶቹ ካነሱት አንደኛው የዝምድና ጉዳይ ነው። በዝምድና የመቀጠር ከጸጥታ ጋር በተያያዘ ከከተማ ስንንቀሳቀስ የምናስተውለው ነገር ምንድን ነው? በብዛት ፕሮጀክቶች ቆመዋል። ጸጥታ በሌለበት ስራ መስራትም አስቸጋሪ ስለሚሆን ይመስለኛል። ያ ደግሞ ወጣቶች ወደ ስራ ለመግባት ያላቸውንም ፍላጎት የሚገድብ ይሆናል።
አተርስ ደግሞ ያንቺን ምልከታ ንገሪን።
እንግዲህ በአማራ ክልል ለስራ ጉዳይ በተለያዩ አካባቢዎች
ለስራ በተዘዋወርኩባቸው ጊዜያት ስራ ካጡ ወጣቶች ጋር የመገናኘት እድል እንግዲህ ይገጥመኛል። አንዳንዶቹ ከተስፋ መቁረጥ ጋር በተያያዘ ለሱስ ተጋላጭ የሆኑ ገጥመውኛል። በአንጻሩ ደግሞ የራሳቸውን ስራ ፈጥረው ኑሯቸውን የሚኖሩ ወጣቶችም እንዲሁ ያጋጥሙኛል።
ግንኙነቱን ለነበረን ቆይታ አመሰግናለሁኝ። በዚህ ጉዳይ ላይ ሌሎች ባለሙያዎችም ጭምር አካተን በቀጣይ ጊዜ የምንመለስ ይሆናል። በዚህ አጋጣሚ ከአርብ ቀን ጀምሮ የስራና ክህሎት ሚኒስቴር አዋሳ ከተማ ላይ የግማሽ ዓመት የስራ ፈያጥሙን እየገመገመ ይገኛል። የሚኒስቴር መስሪያ ቤት ኃላፊዎችም እዚሁ ስለሆኑ ሰሞኑን አግኝተናቸው በዚህ ጉዳይ ላይ እንምላሽ ይዤ የሚመለስ ይሆናል።
ልክ ነህ ዮናታን። እንግዲህ አሁን እንደጀመር ነው በተከታታይ የስራ አጥ ወጣቶችን በተመለከተ በተለይ ሲያማራ ክልል ላይ እኔም እንግዲህ ወጣቶቹን የሚመለከተውን ባለሙያም ሁሉ እያነጋገርኩ ሰፋ ያለ ዘገባ ይዤ የምቀርብ ይሆናል።
በጣም ጥሩ ነው። ባልደረቦቼ ከስራ ፈጠራና ከወጣቶች ስራ አጥነት ጋር በተያያዘ ከጉዳዩም ሰፋ የማለት ወይም ደግሞ ከጉዳዩም ሰፊነት የተነሳ ከተከታታይ ዘገባዎችን ለወደፊቱ ያለንበት አካባቢ ይዘን እንቀርባለን። አስቴርም ከባህር ዳር ዘገባሽን ይዘሽ እንደምትቀርቢ ተስፋ እናደርጋለን። በጣም አመሰግናለሁ ዮናታን ለውይይቱ።
አዎ፣ እኔም ቀደም ብዬ ቃል በገባሁት መሰረት እንግዲህ ያው ስራዬ ብዬ አንዳንድ ሪፖርቶች እንኳን በስራ አጥ ወጣቶች ዙሪያ ላይ እንዲሁ ስራ ያጡትን ብቻ ሳይሆን ደግሞ በራሳቸው ስራ ፈጥረው የሚንቀሳቀሱ ወጣቶችንም ጨምሬ ተከታታይ ዘገባ ይዤ እንደምቀርብ ከወዲሁ ቃል እገባለሁ። አንተም ደግሞ እንግዲህ ያምቦን እንዳትረሳ፣ ዮኒም ደግሞ የሐዋሳውን እንዳትረሳ።
አንረሳም ሁላችንም። ባልደረቦቼና ኮርና አስተር ከአምቦና ባህር ዳር ቆንጆ ቆይታ ነበረን። በዚህ ጉዳይ ላይ ሰፊ ዘገባዎችን ይዘን የምንመለስ ይሆናል። አንቺም ከባህር ዳር ያው የባህር ዳር ወጣቶችን ያነጋገርሽ፣ ከአምቦ ደግሞ ናኮር እንደዚሁ ከአጎራባች ከተሞችም ያነጋገር ተመልሰን የምንገናኝ ይሆናል። ለነበረን ቆይታ ከልብ አመሰግናለን።
እጅግ ነኝ ማለት
በጣም እናመሰግናለን።
ወደ ተከታዩ ዘገባ እናልፋለን። አሳልሶ መጾም intermittent fasting በእንግሊዝኛ አጠራሩ ትኩረትን እየሳቡ ከመጡ የአመጋገብ ቁጥጥርና የግል ጤና ስርዓቶች አንዱ ነው። ደጋፊ ተሟጋቾችም ነቃፊዎችም አሉት። ጤናማ ህይወት ለመምራት ይረዳል የሚሉ ባንድ በኩል፣ በሌላው ደግሞ የባለሙያ ክትትል ከሌለው ከጥቅሙ ጉዳቱ ያመዝናል የሚሉ እየተከራከሩ ነው። ተከታዩ እንግዳችን መዘምር ግርማ ሰሞኑን ባወጣው የጾም ጣዕም ብሎ በሰየመው መጽሐፉ ሁለቱን ሐሳቦች ዳሰሳል። የራሱንም ያኗኗር ሁኔታ ለመቀየር መጣሩንም ይናገራል። ከሀብታሙ ስዩም ጋር ተወያይተዋል። እነሆ
ያው ከተወሰኑ አመታት በፊት ስለ ጾም ጉዳይ፣ ጾም ለጤናችን ያለውን ጥቅም ሰማሁ። አንደኛ በቴሌቪዥን፣ ሌላኛው ደግሞ መጽሐፍ በማንበብ ከሁለት ጾምን ከሚጠቀሙ ሰዎች ሰምቼ ራሴ ሞከርኩት። በቀን አንድ ጊዜ መመገብን ከሞከርኩት በኋላ ደግሞ የፌስቡክ ቡድን በቀን አንድ ጊዜ ተመጋቢዎች የሚል አቋቁሜ ህብረተሰቡን ማማከር ጀመር። በዚህ ጊዜ እነሱን ሳማክርና የተለያዩ ሀሳቦች ያነሱልኝ ማንበብና በጉዳዩ ላይ የተሻለ ምርምር ማድረግ ጀመርኩ። የዚያ ሁሉ ውጤት በኋላ የጾም ጣዕም የሚል መጽሐፍ ለመሆን በቃ። የጾም ጣዕም የሚለው መጽሐፍ በጤና በስነ ምግብና በጾም ጉዳይ ላይ ያጠነጠነ ነው። ሁለተኛ ስም ደርሷል፣ እየተነበበ ነው።
እንግዲህ ይሄ የአመጋገብ ስርዓት በቀጥታ ከጤና ከእለት ተዕለት እንቅስቃሴያችን ጋር የሚገናኝ ስለሆነ ጥንቃቄ የሚያሻው በርካታ ጥያቄዎችም የሚነሱበት አይነት ነው። በጉዳዩ ላይ የበለጠ እውቀት ለማግኘት ምን ያክል ጥረት አደረግ መጽሐፉ ከመታተሙ በፊት?
ልክ ነው። መጽሐፉ ከመታተሙ በፊት የሚሆን መጽሐፉን በመጽሐፍ ሂደት ያደረግኩት ነገር ቢኖር በጤና ላይ የተጻፉትን ምርምሮች ማንበብ ነው። በጤና ላይ ብዙ ምርምሮች እስከ 2020-21 ያሉትን አንብቤያለሁ። በስነ ምግብ ላይ አንብቤያለሁ። ከዚያም በተለይ ደግሞ በጾም ላይ አንብቤያለሁ። ምንም እንኳን በጾም ላይ ይህን ያህል ሰፊ ምርምር ባይሰራም፣ ማለትም በምግብ ላይ በተለያየ የጤና ጉዳይ ላይ ይሰራል ፈንድን የሚያደርጉ፣ በጤና ላይ ግን ብዙ ፍላጎት የለውም። ማለት ከጥቅማቸው ጋር አይገናኝም በተለያዩ ትልልቅ ድርጅቶች ከኮርፖሬሽኖች ጋር። ስለዚህ የጤና ምርምር ውሱን ቢሆንም ያንን በማንበብ ደግሞ በዚያ ጉዳይ ላይ ፍላጎት ያላቸው የተለያዩ ሰዎች የጻፏቸውን መጽሐፍ በማየት ከዚያ በዘለለ ደግሞ በሀገራችንም በገዳማት የሚሆን በተለያዩ ታዋቂ ግለሰቦች የሚሆን ጾምን ተግብረው ረጅም እድሜ ጤነኛ እንዲና እና የተሻለ ህይወት አኗኗርና የኑሮ ዘይቤ ያላቸውን በመመልከት እንደዚህ በመጠየቅ በተለያዩ መንገዶች ነው መጽሐፉን ለማዘጋጀት የቻልኩት። በእርግጥ ፈታኝ ነው፣ እንደሌላ ዘርፍ መረጃ የሚገኝበት አይደለም። ለምን የተገፋ ዘርፍ ነው ማለት ይቻላል።
ስለ አመጋገብ ስርዓትና በተያያዥ ጉዳዮች ላይ የተጻፉ መጽሐፍት ለአንድ ማህበረሰብ ያላቸው ፋይዳ ምንድን ነው? ይህን የመሰሉ መጽሐፍትን ማዘጋጀት ምንድን ነው ጥቅሙ ብለህ ታስባለህ?
የዚህ አይነት መጽሐፍት እንግዲህ በጣም የሚገርም ነገር፣ እኛ ስለ ሳይንስ ወይም ባዮሎጂ ወይም እንደዚህ ሕክምና ነክ ነገር የተማረው ነገር በጣም ውስን ነገር ነው። ማለት የቆየ ሳይንስም ነው በብዛት የምናውቀው፣ ከዚያ በዘለለ ደግሞ ተግባራዊነት የሚጎደው ትምህርት ነው እኔም አንተም በብዛት የተማርንበት ትምህርት። ስለዚህ በቋንቋችን በአማርኛ ቋንቋ በአሁኑ ወቅት ያለውን ምርምርና በዓለም ላይ ያለውን ተግባር የተፈተሹ ሁኔታዎች በቋንቋችን የሚያቀርብልን ባለሙያ ብዙም የለም። ምክንያቱም ወይ የተለያዩ የምግብ አዘጋጆች ሼፎች አንድ ምግብ እንዴት ይሰራል የሚለውን ለየትኛው በሽታ ምን አይነት እንድንመገብ የሚለውን ነው እንጂ ያቀረቡልን። መጀመሪያ ጤናችንን አውቀን ምን ያህል የሰውነት ክብ አለን፣ የሰውነታችን ክብደት ምን ያህል ነው፣ ከጾታችን ከወሊድ ሁኔታ ከእድሜያችን አንጻር ጤናችንን እንድናውቅ፣ ከዚያ ደግሞ ስነ ምግብ ሲባል ምንድን ነው መመገብ ያለብን፣ በ24 ሰዓት ውስጥ ምን መመገብ አለብን፣ ምን መመገብ የለብን፣ የውሃን ሁኔታ፣ የተለያዩ የእንቅስቃሴን ሁኔታ፣ እነዚህን ሁሉ አገናዝቦ ጤናና ስነ ምግብን የሚያስገነዝብ፣ ከዚያ ደግሞ ከተመገብን በኋላ ምን ያህል ጊዜ እንቆይ፣ ምን ያህል ጊዜ ነው ከአንድ ምግብ እና እስከ ቀጣይ ምግብ መቆየት ያለብን የሚለውን የጾምን ጉዳይ በደንብ በጾም ሂደት ምን ይከሰታል፣ ከዚያ ደግሞ ጾም ምንን ይከላከልልናል፣ ምን አይነት በሽታ ይከላከልልናል፣ ምን ጥቅም አለው፣ ምን ጥንቃቄ እርምጃ እንውሰድ የሚለውን የሚያስገነዝብ የለም እና ይሄንን ክፍተት በማየቴ እኔ ራሴ መጀመሪያ ስጾም የተቸገርኩበትን ከዚያ በሂደት እያነበብኩ ያሻሻልኩትን ሌሎች ጾመኞችን ደግሞ በቡድን ባቋቋምኩት ቡድን 12,000 ጾመኞችን በቀን አንድ የሚመገቡትን ካገዝኩ በኋላ ያለውን ችግር አጥንቼ ነው የጻፍኩት።
ሰዎች በቀን አንድ ጊዜ ብቻ በመመገብ ጤናን ማስተካከል፣ ብዙ ጠቀሜታዎችን ማግኘት ይቻላል በሚል ካለምንም ልምምድና ቅድመ ዝግጅት ቀጥታ ሊገቡ የሚፈልጉ ሊኖሩ ይችላሉ። ማድረግ የሚገባቸው ጥንቃቄ ምን አይነት ነው? እንዲሁ ዘው ብለው የማይገባበት ስለመሆኑ የማስገንዘቢያ ኃላፊነቱ ላይስ ምን ያህል ተንቀሳቅሰሃል? ምንስ አደጋ አለው ሰዎች ቅድመ ዝግጅት ሳያደርጉ ከሐኪሞቻቸው ጋር ሳይማከሩ አዲስ የኑሮ ብሂል ለመጀመር በሚያደርጉት ጥረት ውስጥ ምንስ ማድረግ አለባቸው ቀድመው?
በጣም ጥሩ ጥያቄ ነው። ያው በቀን አንድ ጊዜ መመገብ ወይም እያፈለሱ መጾም የሚባለው ኢንተርሚተንት ፋስቲንግ፣ አንዳንዶቹ 16 ሰዓት ቆመው በ8 ሰዓት ጊዜ ውስጥ የሚበሉ አሉ። ሌሎች ደግሞ 23 ሰዓት ጾመው በ1 ሰዓት ጊዜ ውስጥ የሚጾሙ አሉ። እነዚህም ጊዜ ተኮር ጾሞችን ለብቻቸው ከፋፍያቸዋለሁ። ሌሎችም አይነት ደግሞ ጾሞች አሉ። ይህን አይነት ምግብ ማብዛት ነው በፐርሰንት መመገብ የሚለውን የተለያዩ አንዳንድ ምዕራፍ ሰጥቼ ነው በስድስት ምዕራፍ መጽሐፉ የተዘጋጀው እና ወደ ጾም ለመግባት ስንፈልግ የሽግግር መርሃ ግብር ብዬ ያዘጋጀውታል። ብዙ የእንግሊዝ ሀገርም የአሜሪካም የተለያዩ ነች በጾም ላይ የሚሰሩ የጾም ክሊኒኮች አሉ ከመቶ ዓመት በላይ ያለባቸው እና ብዙ ከጾሙ በፊት ቅድመ ዝግጅት የሚያሰሩት ነገር አለ። ስለዚህ የሽግግር መርሃ ግብር ሰው ብዬ በ24 ሰዓት አንድ ጊዜ መብላት ሳይሆን ዛሬ 2 ጊዜ ልበላ እችላለሁ፣ ነገ እንደዚያ፣ ነገ ቁርስ ጠፍታ ከነገ ወዲያ ምሳና እራት እያደረግኩ የአንድ ሳምንት ያንም ማድረግ አለብኝ። ደግሞ በመመገብ ጊዜም ደግሞ ምን እመገባለሁ የተመጣጠነ ምግብ መሆን አለበት፣ መጥገብ አለብኝ። ምናልባትም በቀን 3 ጊዜን በላይ የነበረውን 60-70% መጽሐፉ ላይ በደንብ የተብራራ ነገር አለው ያለ። ከዚያ ደግሞ ውሃ መጠጣት አለብኝ። የማዕድናት ጉዳይ እንደ ጨው አይነቶቹ ካልሆነ ራስ ምታት የሚያዞረን የማዕድናት ጉዳይ ያለ ያሱት ማፍራት ይጠበቃል። በእንቅስቃሴ ሁኔታችን የሚወሰናል። ደግሞ በጣም የሚንቀር ቁጭ የሚልና ብዙ እንቅስቃሴ የሌለው እንደዚያ። ከዚያ ደግሞ የማይጾሙ የህብረተሰብ ክፍሎችም አሉ። ከእርግዝና፣ ከመጸነስ፣ ከማጥባት፣ ከወሊድ ጋር የተያያዘ ቋሚ በሽታ ያለባቸው ሰዎች አሉ። እድሜያቸው ያልደረሰ ታዳጊዎች እና እንደዚህ አይነት ሰዎች መጾም የሌለባቸው አሉ። ቢቻል ደግሞ ምርመራ ማድረግ አለባቸው። ምርመራ የሚደረገው አንዳንድ የሰውነታችን የስብ ክምችት ሁኔታ፣ ከዚያ ደግሞ የማይተላለፉ በሽታዎች ሁኔታ፣ እነዚያ መመርመር አለባቸው እንጂ ይህንን ተግብሮ ደግሞ ጥሩ ደረጃ እንትን ካሉ አብዛኛው መጾም ሆነ በኢትዮጵያ ህዝብ በተለይ በከተማ ላለው ከህፃናት ጀምሮ በጣም ይሄ ከልክ በላይ ውፍረት ከፍተኛ ነው። ከሚጠበቀው በላይ አሁን እየተደረጉ ባሉ በምታነባቸው ስለዚህ ወደ ከተሞች እና ወደ ቤቶች የጤና ግንዛቤ ትምህርት መምጣት አለበት። ትልልቅ ሰዎች እና መጾም የሚችሉ ደግሞ ቢጾሙ የምግብ ፍጥነት በጣም ያመጣል ብዬ ነው።
እጅግ በጣም አመሰግናለሁ። መዘምር ግርማ በቅርቡ ካወጣቸው መጽሐፎች መካከል አንዱ ስለሆነው የጾም ጣዕም ስለተሰኘውና በአመጋገብ ስርዓት በተለይ ደግሞ አሰልሶ መጾም ስለሚባለው ወይንም ኢንተርሚተንት ፋስቲንግ ስለሚባለው ጉዳይ ስላውግሃን ስለነገርከን በእጅጉ አመሰግናለሁ።
የተከበራችሁ አድማጮች ለምሽቱ ያስተናዳናቸው ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችንና በምሽቱ ፕሮግራሙ አናዘጋጅ ግርማ ስም የምሰናበታችሁ ሰለሞን አባተ ነኝ። አብራችሁን ስለቆያችሁ አመሰግናለሁ። ሰላም ጤና ይስጥልኝ። በደህና እደሩ።